ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። አድማጮቻችን፣ ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል ሁለት ቆየት ያሉ እና በፍኖተ ዴሞክራሲ ተላልፈው የነበሩ ጽሑፎችን በተከታታይ እናሰማለን። በቅድሚያ ወያኔ ታላቋን ትግራይ ለመመስረት የዘር ማጥፋት ወንጀል በማካሄድ ላይ ነው በሚል ርዕስ በ2003 ዓመተ ምህረት የተላለፈ በማስከተልም ፖለቲካ እንደወግ በሃማ ቱማ የቀረበውና በ1996 ዓመተ ምህረት በፍኖተ ዴሞክራሲ የተላለፈውን ጽሑፍ አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። አድማጮቻችን፣ በማስከተል ወያኔ ታላቋን ትግራይ ለመመስረት የዘር ማጥፋት ወንጀል በመፈጸም ላይ ነው በሚል ርዕስ በከዋይታ ቀሳንድ ቁጥር 2 ነሐሴ 16 ቀን 2003 እትም ያገኘነውን እናሰማለን። ይህ ጽሑፍ የሚያተኩርበት ዋና ጉዳይ ወያኔ ታላቋን ትግራይ ተብላ የምትጠራ ሀገር ለመመስረት ሲል በጎንደርና በወሎ ህዝብ ላይ የፈጸመውንና አሁንም እየፈጸመ ያለውን የዘር ማጥፋት ጄኖሳይድ እና ትግራይ ያልሆነ ህዝብን ማፈናቀል ወንጀሎች ላይ ነው። በመላ ኢትዮጵያ የሚደረገውን የኢኮኖሚ ገፈፋና በየትኛውም የመንግስትና የግል ኑሮ ዘርፎች የትግራይ የበላይነትን ለማረጋገጥ ሲባል ወያኔ በሌላው ኢትዮጵያዊ ላይ የሚያካሂደውም የሽብር ዘመቻ የዚሁ መሰሪ ዓላማ አካል ነው። ከዚህ ባሻገር ጎጠኛ አስተዳደርና የመገንጠል አንቀጽ 39 የተባሉት አንኳር የወያኔ መርሆች አገልግሎታቸው ወያኔ እንደሚለፈተው የብሔሮችን እኩልነት ለማረጋገጥ ሳይሆን ሌሎች ብሔሮችን በማፈናቀልና በማራቆት የትግራይ ክልልና የትግራይ ተወላጆች ሀብት እንዲያካብቱና ለሚመሰረታት ታላቋ ትግራይ ስትራቴጂያዊና ውሃ ገብ ለም መሬቶችን ለመንጠቅ እንዲያመቸው ያስቀመጣቸው ለመሆናቸው ይህ አባሪ መረጃዎች ያቀርባል። ወያኔ በጎንደርና በወሎ ህዝብ ላይ የሚፈጽማቸው ወንጀሎች በግብታዊነት የተከሰቱ ሳይሆን ለረጅም ጊዜ በተጠና እቅድ መሰረት ነው። ወንጀሎቹ ከሞላ ጎደል የሚከተለው ቀደም ተከተል አላቸው። አንድ፣ ለምና ስትራቴጂካዊ የሆኑ ቦታዎችን ትግራይ ካልሆኑ ህዝቦች በመንጠቅ በትግራይ ክልል ስር እንዲተካደሉ ማድረግ። ሁለት፣ በተነጠቁ ቦታዎች ላይ በብዙ ሺህ የሚቆጠሩ የትግራይ ሰዎችን ማስፈር፣ ከትግራይ ክልልና ከማዕከላዊ የወያኔ መንግስት በሚለገስ ገንዘብ አማካይነት አዲስ የትግራይ ሰፋሪዎችን ማስታጠቅ፣ ለእርሻና በሌላ ልማት መስኮች ማደራጀት። ሶስት፣ በአዲስ ታጣቂ ሰፋሪዎች አማካይነትም በነባሩ ህዝብ ላይ የማፈናቀልና የማሳደድ ዘመቻ በመክፈት አካባቢውን የትግራዮች ብቸኛ ሀብት ማድረግ። አራት፣ መስፋፋቱንና በኃይል መፈናቀሉን በቆራጥነት የሚቃወሙትንና በነዋሪው ህዝብ ዘንድ ተሰሚነት አላቸው የሚሏቸውን ግለሰቦች ማፈን፣ ማሰርና መግደል፣ የቀሩትን ሰዎች በማንገላታት ቢቻል ክልሉን ለቀው እንዲሰደዱ ማድረግ፣ ካልተቻለ ደግሞ ለምነት በጎደላቸው መሬቶች ተጨናንቀውና ተጣበው እንዲታጎሩ በማድረግ ለከፍተኛ ችግርና ረሃብ እንዲጋለጡ ማድረግ። አምስት፣ የነዋሪውን ህዝብ የደረሱ ልጃገረዶች በትግራይ ጎረምሳ ኮርማዎች ማስደፈር፣ በዚህ ባህልን ሃይማኖትንና ሰብአዊነትን ባዋረደ ተግባር የትግራይ ዘር ያላቸው ልጆች እንዲወለዱ ማድረግና ከዚያ በበለጠ ደግሞ ሌላ ትግራይ ያልሆኑ ወላጆችንና ወንድ ወጣቶችን ቅስም መስበር ነው። ከላይ በዝርዝር የቀረቡት የወንጀል ዝርዝሮች ስፋት ባለውና በጣም በከረረ መልካቸው የሚካሄዱት ወልቃይት ጠገዴ፣ አርማጭሆና ብራዋስያ በተባሉ የጎንደር ክፍሎች ስለሆነ በዛሬው ጽሑፋችን ወያኔ በጎንደር ህዝብ ላይ የሚያደርገውን ዘረኛ ዘመቻ ላይ እናተኩራለን። ኢትዮጵያውያን ወገኖቻችንም በደንብ እንዲረዱት ለማድረግ ሲባልም ከወያኔ ጓዳ ያገኘናቸውን አምስት ካርታዎች በአባሪነት እናቀርባለን። የተነጠቁት ቦታዎች በዝርዝር ሲታዩ፣ አንድ፣ ሁመራና አካባቢው። በአጼ ኃይለ ሥላሴ ዘመን ሁመራ ራሱን የቻለ ወረዳ ነበር። ዋና ከተማውም ሁመራ ይባላል። ሁመራ በአብዛኛው ጥቁር አፈር ዋልካ የሆነ ሰፊ ቦታ ሲሆን ተከዜን ተከትሎ ኤርትራን በሰሜን ሱዳንን በምዕራብ ያዋስናል። በምስራቅ የዳንሻን ከተማ እና አካባቢን ጨምሮ የወልቃይት ጠገዴ ወይና ደጋዎችን ተጓድኖ ወደ ደቡብ በመዘርጋት ከጎንደር ደጋማ ክፍል ተነስቶ ወደ ሱዳን ከሚፈሰው ከአንገረብ ወንዝ ይደርሳል። ከአንገረብ ወንዝ በስተደቡብ እስከ መተማ ድረስ ያለው የሁመራ መሰል መሬት የአብደራፊ ከተማ ጨምሮ የሚያካትተውን የግማሽ ጠገዴን፣ የአርማጭሆና የጫቆ ቆላ መሬት ነው። ሁመራ ወያኔ በጉልበት እስከነጠቀው ጊዜ ድረስ ምንጊዜም በጎንደር የበላይ አስተዳደር ስር ሆኖ በወልቃይትና ጠገዴ ህዝብ ባለቤትነት ሲተዳደር የቆየ የእርሻና የከብት ርቢ ቦታ ነበር። በአጼ ኃይለ ሥላሴ ዘመነ መንግስት ደግሞ ዘመናዊ ሰፋፊ የእግድ እርሻ ከተስፋፋባቸው የኢትዮጵያ ክፍሎች አንዱ ነበር። በዚያን ዘመን ምንም እንኳ መንግስታዊ መዋቅሩ በወልቃይትና ጠገዴ ሰዎች ስር የነበረ ቢሆንም ማንኛውም ኢትዮጵያዊ ከኤርትራና ትግራይ ጭምር ያልተከለከለበት እንዲያውም ወደ አካባቢው በመጉረፍ የግል እና የጋራ ሰፋፊ እርሻዎች ባለቤት ለመሆን የበቃበትና በብዙ ሺህ የሚቆጠሩ ኢትዮጵያውያን ወገኖቻችን ወደ ተሻለ ነዋሪነት የተሸጋገሩበት ነበር። ከዚህ ሌላ ከሁመራ እስከ መተማ የተንጣለለው መሬት ላይ የሚመረተው ሰሊጥ፣ ጥጥና ማሽላ ለኢትዮጵያ የእህል ጎተራና የውጭ ገንዘብ ምንዛሪ ዋና ምንጭ ሆኖ ነበር። ልማቱ ከፍተኛ ደረጃ በደረሰበት ዘመንም በሁመራ ብቻ እንኳ ብዛቱ ከሰባት መቶ ሺህ በላይ የቀንና የኮንትራክት ባለሙያ ሰራተኛ የተሰማራበት ነበር። ሰራተኛውና አሰሪው ከባሌና ሲዳሞ እስከ ኤርትራ ጫፍ ድረስ የሚመጣ ስለነበር የጎሳና የዘር ጥያቄ የሚታሰብ አልነበረም። ዛሬስ? እንደ አውሮፓውያን አቆጣጠር ከ1991 ዓመተ ምህረት ጀምሮ ሁመራና የዳንሻ አካባቢ በይፋ በትግራይ ክልል ተጠቃለለ። ከዛም እስከ አፍንጫቸው የታጠቁ ከ25000 ያላነሱ የወያኔ ተዋጊ የነበሩ የትግራይ ተወላጆች በዳንሻ ከተማ ዙሪያ እንዲሰፍሩ ተደረገ። ቀጠለና በትግራይ ክልል አስተዳደር አቀናባሪነት ተጨማሪ የትግራይ ተወላጆች ወደ ሁመራ እንዲነግዱ በማድረግ በመላው የሁመራ መሬት ላይ የትግራይ ተወላጆች ብቻ ያካተቱ መንደሮች ተቆረቆሩ። አዲስ ታጣቂ ቡድኖችን በየመንደሩ ተደራጁ። በአዲስ ታጣቂ ሰፋሪዎች አማካይነትም የወልቃይትና የጠገዴ ገበሬዎችና ቤተሰቦቻቸው ከሁመራና ከዳንሻ ከተሞችና ከገጠሩ የእርሻ ቦታዎች እየታደኑ መጀመሪያ የጦር መሳሪያቸው ተነጠቀ፣ ከዚያም ያልተቋረጠ አፈናና እስራት ተፈጸመባቸው። ከእስራትና ከግድያ የተረፉትም አባቶቻቸው ከቱርክ ከግብጽና ከጣሊያን ወራሪዎች በአጥንታቸውና በደማቸው አጥረው ካቆዩአቸው መሬት ተፈናቅለው በአራት አቅጣጫ ተሰደዱ። የመጀመሪያው ክፍል ወደ ሱዳን በመሄድ በስደት መኖር ጀመሩ። ሁለተኛው ክፍል ወደ ጎንደር ከተማ ተሰደደ። ሶስተኛው ክፍል ወደ ወልቃይት ጠገዴ ወይና ደጋዎች በመሄድ ከሌሎች ወገኑ ጋር ተጣቦ መኖሩን ወሰነ። አራተኛውና በቁጥርም በዛ ያለው ክፍል ግን ከአርማጭሆ ከቋራና ከጭልጋ ህዝብ ጋር በመጠጋት አብደራፊንና መተማን ከሚያካትቱ መሬቶችና ሽንፋ በረሃ በሚባለው ይቋል የቋራ ቆላ መሬት በማለት አዲስ ኑሮ ጀመረ። ከቆረጥ ብለን ወደ አራተኛውን ክፍል በተሰደዱበት ቦታ ተከትሎ እንዳፈናቀላቸው እናያለን። ዛሬ በሁመራ ወረዳና በዳንሻ ከተማ አካባቢ ከ475000 በላይ የትግራይ ተወላጆች ሰፍረዋል። የሁመራ ከተማ ብቻ ከ150000 ያላነሰ ህዝብ ብዛት ሲገኝበት ከሶስቱ ወልቃይቴዎች በስተቀር የቀሩት የትግራይ ተወላጆች ናቸው። እነዚህ ሶስት ወልቃይቴዎች እንዴት የዘሩን ወንፊት አምልጠው ሊቀመጡ እንደቻሉ በብዙ ወልቃይቴዎች እንደ ተአምር ይወራል። ላለፉት 20 ዓመታት የሁመራ ወረዳና የዳንሻ አካባቢ ለአዲሶቹ የትግራይ ሰፋሪዎች ማርና ቀበይ የሚፈስባቸው የከነአን መሬቶች ሆነዋል። ከትግራይ ክልልና ከማዕከላዊ መንግስት በገፍ በሚለገስ ዘመናዊ የእርሻ መሳሪያና የገንዘብ ድጋፍ ሰሊጥ፣ ጥጥ፣ ማሽላ፣ ዕጣንና የከብት ርቢ ከምንጊዜውም በመላይ በመመረት ላይ ይገኛል። አብዛኛው ምርት በሱዳን በኩል ለዓለም ገበያ በመቅረብ ለትግራይ መንግስት ዋና የውጭ ምንዛሪ ሆኗል። በአንጻሩ ዘመን ከተቆጠረ ጀምሮ ባለይዞታ የነበሩት የወልቃይትና የጠገዴ ህዝቦች ለሁሉ ኢትዮጵያዊ በተሰወረ ጭካኔና ዘረኝነት አባቶቻቸው በአጥንታቸው አጥረው ካቆዩአቸው መሬቶች ተፈናቅለው በስደት ይገኛሉ። ሁለት የወልቃይት መዘጋ። ከሁመራ ወደ ምስራቅ የሚዘረጋው በቆላነትም ይሁን በአፈር አይነት ሁመራን የሚመስለው መሬት የወልቃይት መዘጋ ይባላል። የወልቃይት መዘጋ በተሰሜን በተከዜ ወንዝ አከፋፋይነት ኤርትራን እና የሽሬ አውራጃ ትግራይን አዋስኖ በደቡብ በኩል መላውን የወልቃይት ወይና ደጋውን ታኮ በሁለት ወንዞች መካከል ከሚገኘው የዋልድባን ገዳም ድንግል መሬት ይከላከላል። መዘጋው ለዘመናት ሁመራ መሄድና ማረስ ለማይፈልግ ወይንም ለማይችል የወልቃይት ህዝብ የእርሻ ቦታና የከብቱ መሳደጃ ነበር። ባለፉት 200 ዓመታት ደግሞ ከወይና ደጋው ወደ ቆላው ወርደውና መንደሮችን ቆርቆረው ሙሉ ኑሯቸውን ያደረጉ ወልቃይቴዎች እየበረከቱ በመሄድ አዲጎሹ፣ መጎ፣ ቃሌማ፣ እጣና፣ ማይ ሀርገት የመሳሰሉትን ከተሞች ቆርቆረው አስፋፉ። ዛሬስ ወያኔ በመዘጋ የሚኖሩትን ወልቃይቴዎች ማፈናቀል የጀመረው ገና በዱር አሸባሪ በነበረበት ወቅት ጀምሮ ነበር። በስልጣን ከተረጋጋ በኋላ ደግሞ አፈናውና ግድያው ተጠናክሮ ብዙ ቤተሰቦች ለወሬ ነጋሪ እንኳን ሰው ሳይተርፋቸው ተገድለዋል። ለምሳሌ አቶ ማሞ ዘውዴ የተባሉ የአዲጎሹ ነዋሪ ወልቃይቴ 9 ቤተሰቦቻቸው ጋር ነበር የተረሸኑት። ዛሬ መዘጋው አንድም ወልቃይቴ ብቅ እንዳይልበት ተከልክሎ 100% የትግራይ ተወላጆች ሀብት ሆኗል። ወያኔ እስካሁን ድረስ በመዘጋው ያሰፈረው የትግራይ ተወላጅ ከ180000 በላይ እንደሆነም ይነገራል። እነዚህ አብዛኛዎችም የታጠቁ ሲሆኑ ዋናው ስራቸው ሰሊጥ፣ ጥጥ፣ ማሽላና ዕጣን ማምረት፣ ከብት ማርባት እና ወልቃይቴው ከወይና ደጋ አፋፍ እንዳይወርድ መጠበቅ ነው። በአጠቃላይ በሁመራ በዳንሻ አካባቢና በወልቃይት መዘጋ የተደረገው ዘር ማጥፋት በዩጎዝላቪያ ከሆነው የማይተናነስ ነው። ልዩነቱ ወያኔ የሚፈጽመው ወንጀል ከዓለም የዜና አውታሮች ከአዲስ መገናኛ ዘዴዎች የተሸሸገ መሆኑ ብቻ ነው። ሶስት የዋልድባ የጠለምት የአላማጣና የኮረም አካባቢዎች እንደ አውሮፓ ቁጥጥር 1991 ዓመተ ምህረት ወያኔ አዲስ አበባ በገባ ማግስት አንድ ደረቱን የነፋ የወያኔ ካድሬ የአዲያርቃይን ከተማ ህዝብ ሰብስቦ እንደምታውቁት የትግራይ ግዛት ጠለምትንና አዲያርቃይን አጠቃሎ የሰሜን ተራራዎችን ማለትም ራስ ደጀንና ጃናሞራን ይጨምራል ብሎ ንግግሩን ሲከፍት በተዝብት ከሚሰሙት ህዝብ መካከል ፊታውራሪ አይኔ የተባሉ አዛውንት ተነስተው ይህን ታሪክ ማን የነገራችሁ? የነገራችሁ ሰው ፍጹም አስተዋቷችኋል። ትግራይ የሚባለው ግዛት ከተከዜ ወንዝ ማዶ ነው። ከተከዜ ወዲህ ያለው ደግሞ ትግራይ ሆኖ አያውቅም። አሁንም ለወደፊትም እንዳትሞክሩት ብለው መለሱለት። የሚያስደንቀው ነገር የተቆጣ ወሎ ህዝብ ለወያኔ የሰጠው ምላሽ የአዲያርቃይ ህዝብ ከሰጠው ምላሽ ፍጹም ተመሳሳይ ነው። የሰቆጣን አካባቢ ወደ ትግራይ ለማድረግ ወያኔ ሲከችል የሰቆጣ ህዝብ የሰጠው መልስ እኛ የዛጉዌ ዘር ነን፣ ከማዕከላችን ከላሊበላና ከመላ ወሎ ህዝብ ወጥተን መኖር አንችልም፣ በታሪካችን የትግራይም ሆነን አናውቅም የሚል ነበር። በጊዜው የወያኔ አገዛዝ ያልተረጋጋ ስለነበር ከወሎ የወይራ ውሃን ያላማጣንና የኮረመን ለማካባቢ ከጎንደር ደግሞ ከወልቃይት ጠገዴ በተጨማሪ ማይጠምሪ የተባለችውን ከተማ ማዕከል በማድረግ የዋልድባ የብራዋሲያንና የጠለምት አካባቢ ብቻ በትግራይ ክልል አጠቃለለ። ጠለምት የሚባለው በሰሜን ተከዜን ተከትሎ ተምቤንን፣ በምስራቅም ተከዜን ተከትሎ የዋግን አውራጃና በደቡብ የሰሜን ተራራዎችን የሚያዋስን ስትራቴጂያዊ ደጋ ወይና ደጋንና ቆላን የሚያካትት ነው። በ1991 ዓመተ ምህረት እንደ አውሮፓ አቆጣጠር በተደረገው ቅርጫ የቆቦ የአዲያርቃይንና የሰሜን ተራራን በይደር የአማራ ክልል እንዲቆይ ቢወስንም በአሁኑ ጊዜ ወያኔ ስለተደላደለ የአዲያርቃይንና የሰሜን ተራራዎችንና የቆቦን አካባቢዎች ወደ ትግራይ ክልል ለማጠቃለል እየቋመጠ ይገኛል። አዲሱ የትግራይ መስፋፋት ዘመቻ በአብደራፊ በአማራው ክልል ጠገዴ በሰሜን ተራራዎችና በመተማ በኩል በጉልህ እየታየ ነው። ሀ የአብደራፊ ከተማና አካባቢው እስከ አለፈው ዓመት ድረስ በአማራው ክልል የነበረችው የአብደራፊ ከተማ አሁን በትግራይ ክልል ተጠቃላለች። በዚህ አቅጣጫ ያገረሸው የትግራይ ተስፋፊነት የአብደራፊን ከተማ ብቻ ሳይሆን በአጠቃላይ ከአንገረብ ወንዝ ወደ መተማ በኩል የዘረጋውንና ሱዳንን ከሚያዋስነው ጓንግ ተብሎ የሚጠራውን ታላቅ ወንዝ ተከትሎ ያለውን መሬትንም ያጠቃልላል። ይህ ሰፊ መሬት በማንኛውም የታሪክ ወቅት የቆላውና የወይና ደጋው የአርማጭሆ ህዝብ የእርሻ የከብት መሳደጃ ቦታው ነው። የኢትዮጵያ ድንበር ኮሚቴ ደጋግሞ ባወጣው መግለጫ እንደገለጸው ከአብደራፊ ጀምሮ እስከ ጋምቤላ አካባቢ ድረስ ከ30 እስከ 60 ኪሎ ሜትር ስፋት ያለው መሬት ለሱዳን እንደተሰጠና በዚያም ሳቢያ ወያኔ የአርማጭሆን ህዝብ ከአብደራፊና ከአካባቢው ከ2006 ዓመተ ምህረት ጀምሮ እያፈናቀለው መሆኑ የሚታወዝ ነው። አሁን ደግሞ ከሱዳን በተረፈው መሬት ላይ ምናልባትም አሁን ሱዳን በደቡብ በኩል የገጠመውን ውጥረት በመጠቀም ለሱዳን ተብሎ በተለቀቀው መሬት ላይ የታላቋ ትግራይ ህዝብ እየተደላደለበት ነው። ከ2002 ዓመተ ምህረት ከግንቦት ወር ጀምሮ ከ20 ሺህ ያላነሱ የትግራይ ተወላጆች በአብደራፊና በአካባቢው ሰፍረው በእርሻና በልዩ ልዩ መንግስታዊ መዋቅሮች ተሰማርተዋል። ለዘመናት በባለቤትነት የኖሩት የአርማጭሆ ገበሬዎችና ቤተሰቦቻቸውም ግን ከከተማ ቤታቸውና ከገጠር የእርሻ ቦታቸው ታድነው እየተፈናቀሉ ወደ ምዕራብ ካለው ከተጣበበውና ከተበላው የአርማጭሆ ወይና ደጋ መሬት በግፍ በግድ እየተገፉ ይገኛሉ። በአሁኑ የወያኔ ዘረኛ የማፈናቀል ዘመቻ ከወልቃይትና ጠገዴ ተፈናቅለው በአርማጭሆ ህዝብ አጋዥነት በአብደራፊና አካባቢዋ አዲስ ህይወት ጀምረው የነበሩትን የወልቃይት ጠገዴ ስደተኛ ገበሬዎችና ቤተሰቦቻቸው ይገኙበታል። ሁለተኛ የመፈናቀል ዘመቻ ወንጀል ተፈጸመባቸው ማለት ነው። ወገኖቻችን ትግሬዎች ባለመሆናቸው እየደረሰባቸው ያለው የማጥፋት ዘመቻ አቻ አይገኝለትም። ለ ግጨው የተባለ የጠገዴ ቆላ መሬት ባለፉት 6 ወራት የትግራይ ክልል አስተዳደር ለአማራው ክልል አስተዳደር በአርማጭሆ ሰሜን ምዕራብ የአንገረብ ወንዝን ተከትሎ ያለው ግጨው የተባለው የጠገዴ እርሻ መሬት ወደ ትግራይ ክልል መጠቃለሉን ይገልጻል። አንዳንዶቹ የአማራ ክልል አስተዳደር ተብለው የተቀመጡ የወያኔ ሎሌዎች እንኳን በግልጽ በዚህ አንስማማም የሚል ተቃውሞ እንዳቀረቡ ቢነገርም እንኳን አሁን ግጨው የሚተዳደረው በትግራይ ክልል ስር ነው። በዚሁም አዲስ በቀናው በግጫው አካባቢ የትግራይ ሰፋሪ መንደሮች እየተቆረቆሩ እንደሆነ የጠገዴ ገበሬዎች ይናገራሉ። ሀ የመተማ ከተማና አካባቢው ባለፈው ወር የኢትዮጵያ ድንበር ኮሚቴና ኢህአፓ በመተማ ከተማ ያላቸውን የየግል የዜና ምንጫቸውን ጠቅሰው ወያኔ በመተማ ከተማና በአካባቢው ያሉትን ገበሬዎችና የከተማ ነዋሪ ህዝብ ሰብስቦ አካባቢው ለጦር ክምችትና ለጦር ማዕከላዊነት እንዲሆን ስለተወሰነ ወደ ምስራቅ ባለው የወይና ደጋው ጥግ ለመስፈር ዝግጅት እንድታደርጉ የሚል ዘመቻ መጀመሩን ዘግበዋል። እንደ ረፋ ቆጣጣ ፖሊስ 9 ዓመተ ምህረት ነፍስ ገበያ በሚባለው የቋራ ቆላ ክፍል የሱዳን ወታደር እርሻ አቃጥሎ ንብረት ዘርፎና ወገኖቻችንን ማርኮ ወደ ሱዳን ሲወስድ መተማ የተከማቸው የወያኔ ወታደር አንዲት ጥይት እንኳን አለመተኮሱን የኢትዮጵያ ድንበር ኮሚቴ በማያወላዳ ማስረጃ መመዝገቡ የሚታወስ ነው። ስለዚህም መተማ የተከማቸው የወያኔ ጦር ዋና ተግባሩ ኢትዮጵያውያንን ደህንነት ለማስጠበቅ እንዳልሆነ ግልጽ ነው። ወታደሩ እስካሁን ድረስ ያሳየው ታሪክ ቢኖርም ያማራውን ገበሬ ማፈናቀል፣ ማሰር፣ መግደልና ሀብት ማቃጠል ነው። ወደፊትም ከዚህ የተለየ አይተበቅበትም። ይልቅስ በመተማ አጣጫ ያገረሸው የወያኔ መልቲ ዘመቻ ግልጽ ያደረገው ነገር ቢኖር አንድ የትግራይ መስፋፋት በአብደራፊና በአካባቢው እንደማይቆም፣ ሁለት የትግራይን ግዛት ከጣና ባህርና ከተቻለም በአሁኑ ወቅት አባይን እገድባለሁ እያለ ከበሮ ከሚደልቅበት ቦታ ለማድረስ ለሚደረገው የመጨረሻው ዘመቻ የመጀመሪያው መስተንግዶ መሆኑ ነው። መ የሰሜን ተራራዎችና አካባቢው። የሰሜን ተራራዎች የውጭ ወራሪዎችን በማስፈራራት ይሁን በማጥቃት ከፍተኛ አስተዋጽኦ ማድረጋቸውን ብዙ የታሪክ ጠበብት የተረኩት ነው። ወያኔ የሰሜን ተራራዎችን ወደ ትግራይ ለማጠቃለል አዲያርቃይ ከተማ ላይ ሙከራ አድርጎ አደገኛ ስለመሰለው ወደ ኋላ ማለቱን ከላይ ጠቅሰናል። ዛሬ ከኔ በላይ አዋቂ ራሳር ነው ያለው ወያኔ የሰሜን ተራራዎች የትግራይ ለመሆናቸው ወጣት ልጆችና የውጭ መንግስታት እንደ እውነት እንዲቀበሉት ከማድረግ አኳያ በስድስተኛ ክፍል የእንግሊዝኛ መማሪያ መጽሐፍ ገጽ 148 ላይ ሲተረጎም እንዲህ ይላል። ራስ ደጀን በሰሜን ተራራዎች የሚገኝ የኢትዮጵያ ከፍተኛ ተራራ ነው። የሰሜን ተራራዎች በክልል አንድ ማለትም ትግራይ ውስጥ ይገኛል ይላል። ይህ የወያኔ ስትራቴጂ የሰሜን ተራራዎችን ወደ ትግራይ ለማስገባት ለሚያደርገው ዝግጅት ሌላው የመጀመሪያ መስተንግዶ መሆኑ ነው። የምዕራብ ጎንደር ወይና ደጋው ክፍል በር የሌላቸው የወያኔ እስር ቤቶች ስለመሆናቸው። ከመካከለኛው ምስራቅ የሚነሱ ጠላቶች ሁልጊዜም ኢትዮጵያን ሲያጠቁ መረማመጃ ያደረጉት ዋና ከከሰላ እስከ ኦሜላ ጎጃም ያለውን አካባቢ ነበር። የነዚህ ተጋፊ የኢትዮጵያ ጠላቶችን የመጀመሪያ ገፈት አቀማሽ የምዕራብ ጎንደር ህዝብ ነበር። ለአጼ ቴዎድሮስ መነሳት፣ ለአጼ ዮሐንስም መስዋዕትነት ምክንያት የሆኑት በዚሁ አካባቢ የኢትዮጵያን ልዕልና ለመድፈር የተደረጉ ሙከራዎችና ጦርነቶች ናቸው። የምዕራብ ጎንደር ህዝብም ድንበሩን ለመከላከል ሲል ያልተቋረጠ መስዋዕትነትን ከፍሎበታል። በ15ኛው ምዕት ዓመት ትግራይ መሐመድ ወረራ በኋላ ጀምሮ የአርማጭሆ፣ የወልቃይት ጠገዴ፣ የጫቋና የቋራ ህዝብ ድንበር ጠባቂ ተብሎ ስያሜ ተሰጥቶት በመሀል ኢትዮጵያ በሚነሳ ጦርነት እንዳይሳተፍ በአዋጅ የተከለከለ ነበር። በዚህ ምክንያት የወልቃይት ጠገዴ፣ የአርማጭሆ፣ የችልጋና የቋራ ህዝብ የቤተሰቡን ያሳፈረው ከጠላት ለመመከት የተሻለ ከሆነው ከወይና ደጋው ነው። የምዕራብ ጎንደር ወይና ደጋዎች አዲረመጥ የተባለውን የወልቃይት ከተማና አካባቢውን፣ ቀራቅር የተባለውን የጠገዴ ከተማና አካባቢውን፣ የአርማጭሆ፣ የጭልጋና የቋራ ወይና ደጋ መሬቶችን ያጠቃልላል። ይሁንና የወይና ደጋው አፈር በውሃ የተሸረሸረ፣ መሬቱም በህዝብ ሰፈራ የተሰላቸና የተጣበበ በመሆኑ በቆሎና ድንች ከመሰሉ አነስተኛ ምርቶች በስተቀር የወይና ደጋው ህዝብ የሚተዳደረው በቆላ መሬት በሚያመርተው ምርትና ከብት እርባታ ነው። ላለፉት 200 ዓመታት ደግሞ የወይና ደጋው ህዝብ እርሻውንና ከብት ርቢውን በመከተል በቆላዎች ሰፈራዎችን አስፋፍቶ በወልቃይት መዘጋ፣ አዲጎሹ፣ መጎ፣ ቃሌማ፣ እጣኖ፣ ማያርገዝ፣ የሁመራ፣ የዳንሻ፣ የአብደራፊ፣ የመተማና መቋራ እንደ ዮሐንስ የመሳሰሉትን ከተሞችን ቆረቆረ። ይህ ደግሞ የድንበር ጥበቃውን በይበልጥ አጠናከረው። በዚህም ምክንያት ነበር ጣሊያን በወልቃይት በጠገዴ በአርማጭሆና በመተማ አካባቢ ከፍተኛ ሽንፈት የደረሰበትና አካባቢውም ከየትም ለመጣ የኢትዮጵያ አርበኛ ቡድን ከፍተኛ ምሽግ ሆኖ የቆየው። የወያኔ መሪዎች ግን ገና ሀ ብለው እንቅስቃሴ ሲጀምሩ ዋና ተልእኮ አድርገው የያዙት የዚህን ዳር ድንበር ጠባቂ ህዝብ የጀርባ አጥንት መስበር ነው። ይህንንም ህዝብ ነው ትግሬ ባለመሆኑና በተለይም አማራ በመሆኑ ከምድረ ገጽ ለማጥፋት በወያኔ እቅድ ይወጣለት። ዛሬ የወልቃይት፣ የጠገዴ፣ የአርማጭሆ፣ ጫቆና ቋራ ህዝብ አማራ በመሆኑ ብቻ ለዘመናት ከሞተለት መሬት ተፈናቅሎ በተጨናነቁ በምዕራብ ጎንደር ወይና ደጋዎች ታጉሯል። የተጣበበው ህዝብ እንደ አባቶቹ ወደ ቆላ መሬቶቹ ወርዶ ከብት አርብቶና አርሶ እንዳይበላ የትግራይ ክልል አስተዳደር እስካፍንጫው ባስተጣቃቸው የትግራይ ሰዎች ይተበቃል። ያልበቃ ብሎ ደግሞ በወይና ደጋዎች ላይ በማናለብኝነት የተደራጁትን የወያኔ አስተዳዳሪዎች በሰበብ አስባቡ መሳሪያ ሽጋሃል ወዘተ በማለት ሁሉንም በተሰብ ያንገላቱታል ያስሩታል። በተለይ ወጣት ወንዶች ከፍተኛ ያፈና በደልም ይፈጸምባቸዋል። በዘላቂ መንገድ የወይና ደጋው ህዝብ የሽንፈትና የወኔ መፍሰስ ስሜት እንዲያዘበት ወያኔ ከህዝቡ አብራክ የወጡትን ልጃገረዶችን በትግራይ ጎረምሳ ኮርማዎች ግብረ ስጋዊ አመጽ ያስፈጽምባቸዋል። ይህ በተለይ በወልቃይትና ጠገዴ ወይና ደጋዎች በሰፊው የሚካሄድ ወንጀል ነው። በአጠቃላይ ዛሬ የምዕራብ ጎንደር ወይና ደጋዎች በር የማያስፈልጋቸው የወያኔ እስር ቤቶች ሆነዋል።
የሚሰማ ጆሮ የሚያዩ አይኖች ከኛ ከፍ ብለው እጅግ በጣም ርቀው እንደ ምሽት ኮከብ ብልጭልጭ ይላሉ። ረሃ ያልነካቸው ችግር የማያውቁ የተቀማጠሉ ዳቦ ይጠልሳሉ ይወረወራሉ ሳር እንደሚያጠጣ ወተት ይራጫሉ። በታጠቁ ዘቦች እየተጠበቁ ይፈረጥዛሉ። በጣም የሳቁ ሲስቁ ያለቅሳሉ ሲያለቅሱ ይስቃሉ። የሚያብረቀርቁ ሞላ ደንደን ያሉ ክፋት የሌላቸው እድሜ ላባታቸው የኛ ገዢ ልጆች በጣም የታደሉ ዳቦ እንደ ቅርጫት ኳስ ይቀባበላሉ። የቤታቸው ድመት የግቢያቸው ውሾች ባለካሙሽ ጫማ ባለከረባቶች ከኛ ከፍ ብለው እጅግ በጣም ርቀው ያዩ ይቃጣሉ። በጣም የታደሉ እኛም ተሟሙተን ወድቀንም ተነስተን እናያቸዋለን ወደ ላይ አንጋጠን። ጥቅጥቅ ያሉ የተገዢ ልጆች ገና ብቅ ሲሉ ራብ የጠቡ መከራ ያገሳሉ። ከጠዋት እስከ ማታ በዝንብ የታጀቡ መሳቅ የማያውቁ ከውስጥ የሚያረቡ ስንጥጥቁ ወጥቶ ከንፈራቸው ደርቆ ራሳቸው አጥቦ ወዳቸው ተጣብቆ የተገዢ ልጆች ኩስምን ደቃቃዎች ባለትልቅ ቃናት ባለጎድጓዳ አይኖች አንቅፋት ያለቁ ንቅንቅ ጥፍሮች ጫማ የማያውቁ የሙዣሌ ቤቶች ጠመም ወልገድ ያሉ ቅጥኝ ያሉ ጎች ይዘው የሚዞሩ ገዢ የመጠጣቸው የተገዢ ልጆች ወረቀት ሰብስበው በባህር ዛፍ ልጣች እናርገዋስ ነው በያጉራንጉሩ በያስፋልቱ ውሃል ይዘው ይራኮታሉ። ደፋ ቀና ይላሉ። ምሽቱን ሳይደርሱ መኪና ጠልፏቸው ይሰነበታሉ። የተገዢ ልጆች ስብር ጎስቋላዎች ጉብኒዎች ሲመጡ ቶሎ የሚታፈሱ ጦርነት ሲጀምር ተረቅመውም የሚፈሱ ጠዋት እንደወጡ የማይመለሱ ደብዛቸው የሚጠፋ የት እንደደረሱ የላይ እና የታች በአንድ አገር ተፈጥረው በአንድ አገር በቅለው ከምድር ለጨረቃ ያህል ተራርቀው የእኛ ቡትሌዎች የእኛ ቡቃያዎች ምዝብር እንግልቶች ባለትልቃናት ባለቀጫጫዞች ትክም ትክም ያሉ ከወፉ ከዶሮ ከድመት ከውሻ ተጋፍተው የበሉ ሁሌ የተጣሉ ኑሮ ይገፋሉ። የተገዥ ልጆች የኛ ቡትሌዎች ተገዥዎቻችን ንብረት ማደልበያ የሚቸበቸቡ ከነጭው ገበያ የውስጥ አካላቸው እንዳይ አይነቱ ተሸጦ ያለቀ ተጠልተው ሳይሞቱ የተገዥ ልጆች የኛ ቡቃያዎች ያኛ ወረቀት እንኳን እያንከባለሉ ወደ ላይ ወደ ታች ይንከራተታል። ደፋ ቀና ይላል። ያለውን ደግሞ ይበታተናሉ። ተየወፍጮ ቤቱ ግጃ ተኮልኩለው ከወፉ ከዶሮ ክፉኛ ተጣልተው የተበታተነ ትንሽ ጠራጥሬ ካፈሩ ላይ ለቅመው በሰለ አልበሰለ ካፋቸው ጨምረው ደፋ ቀና ያሉ ደግሞ ይሄዱና ከሆቴሎች ጓረው ከድመት ከውሻው ገጥመው አምባ ጓረው በርሜሉን ገልብጠው ከየቆሻሻ ውስጥ ያገኙትን ለቅመው ወደ አፋቸው ከተው ዘብጅ ከወደቁ ሶስቴ ተመርተው እኛ ቡትሌዎች የተገዥ ልጆች ቅጭጭ ድቅጣሉ ጧን ብቅ ብለው ማታ ይሰለባሉ። ዛሬም እንደገና ልክ እንደ ትላንቱ እኛ ቡትሌዎች እኛ እንግልቱ ከውስጥ ያነቡ መስፈን ይወዳሉ። ወልደሽኝ ያላየሽኝ እናቴን አፈቅሽኝ በራሳቸው ዜማ ያንጎራጉራሉ። እሱን ያቆሙና ሌላ ይጀምራሉ። ዋይ 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 ሲሉ አሁንም አሁንም ይደጋገሙና የኛ ቡቃያዎች የተገዥ ልጆች ብትን እንደገና ለመልቀም ቁሻሻ ለመንገድ ልመና ከዚያም ቀጠል አርገው መስፈኑን ጀምረው እያንጎራጉሩ በድንገት ሲዞሩ መለዮ ልባሹ የወቴን መኪና ወደ እነሱ ሲበር አፍጣው ያዩና የኛ ቡትሌዎች ቅጭጭ ጥቅጥ አሉ። ድንጋይ እንደተወረወረባቸው ወፎች ብትንትን ይላሉ። ተበልተው የተረፉት ደግሞ ብቅ ይላሉ። የኛ እንቡቅቅሎች ቅጭን ኩስማናዎች የኛ ቡትሌዎች መዝብር ጎስቋላዎች ባለትልቅ አናት አይን ጎድጓዳዎች ክስ ድቅት ያሉ የኮሼ መኪና እየተከተሉ ደፋ ቀና እያሉ አንዳንዴም ድክ ድክ አንዳንዴ ይሮጣል። እንደ ምንም ብለው ተሟሙተው ደርሰው ከጅብና ውሻ ከድመት ካሞራው ፊት ለፊት ተፋጠው እንደ ገለበጠው የቆሼው መኪና ትንሽ ይላሉ። ውስጡ ይገቡና ያንንም እየበታተኑ እያፈረቀሉ የኛ ቡትሌዎች ቆሻሻ አውጥተው ወደ ይከታሉ። ቆሼው ከሆነማ ከሸራተን ሂልተን መኪናው ላይ ያልቃል ገና ሳይበተን። የአይናቸው ሙጫ ዙሪያውን ተጋድሞ ከጀርባ አጥንታቸው ውላቸው ተላጥሞ ጥኔው ሲገነፍል ረሃብ ሲጠነከር ሂልቶን አካባቢ አፍሪካ ጽፌቤ ኡራሄል ዙሪያውን እያል ውርውር ባለመኪናው መስኮት የዘጋውን እያወዛወዙ ተግራ እጃቸው ሊያሳዩ ይጥራሉ። በቀኝ እጃቸው እያሹ ሆዳቸው ከዚያም አለፍ ብለው መስኮት ያንኳኳሉ። ለአንድ ዳቦ መግዣ ብለው ይለምናሉ። የኛ ቡትሌዎች ቀጭን ደቃቃዎች መዝበር ቁስቋላዎች እኔን አፈር ይብላኝ የሚባልላቸው ያልታደሉ ናቸው። ምኑም ሳይሳካ ቀኑ ይመሽና ይገናኙ ይመስል ብትትትን ይላሉ። ሰከንድም ነፍስ ሆና አው አው እንቡጥ አበባዎች የሀገር ልጆች የእኛ ጉስቋላዎች ያስፈለጋቸዋል። የሚሰሙ ጆሮች የሚያዩ አይኖች አው አው አባባዎች የህዝብ የሀገር ልጆች የእኛ ጉስቋላዎች ያስፈለጋቸዋል። የሚሰሙ ጆሮች የሚያዩ አይኖች አውጭ! አው አው እንቡት አው አውጭ!
አድማጮቻችን በማስከተል የምትሰሙት ጽሑፍ ለመጀመሪያ ጊዜ በፍኖተ ዴሞክራሲ የኢትዮጵያ አንድነት ድምፅ ተላልፎ የነበረው ሐምሌ 25 ቀን 1996 ዓመተ ምህረት ነበር። ፖለቲካ እንደ ወግ በሃማ ቱማ የቅሌት እናት ሁሌም እርጉዝ ናት የተባለው በሀገራችን በኢትዮጵያ ሀቅ ከሆነ ዘመን አልፏል። ጠላት ሲወራት የሸሹትና ባንዳ የሆኑትም ተመልሰው ደማቸውን ያፈሰሱትን አርበኞች ሰቅለውና አሰቅለው አግለውና አሳደው የሐሰት ታሪክ ጽፈው የስልጣን ባለቤቶችና ባለሀብትም ሲሆኑ ታይተዋል። ቅሌት ሊቀልም የለመዱትን ያከሳቸው አላየንም። የታሪክ ጎማ ጭቁኑን እየዳመጠና ግፈኞችንም መድረክ እየሰጠ በተጓዘባት በዚች የጋራ ሀገራችን ዘመናዊ ባንዶች እየፈሉ ቅሌትን የክብር ካባ አድርገው እየለበሱ በውርደት ሲከብሩ፣ ቆሽሸው ሲሾሙ፣ ደም አፍስሰው ሲሸለሙ አይተናል፣ ታዝበናል። ቅሌትና አድርባይነት በደማቸው ለዘወትር ሲል ሊንሸራሸር የተፈረረባቸው ይመስል ደግሞ የትላንት ቅሌታቸው ውርደትን ቢያከናንባቸውም ዛሬም ለአዲስ ጌታ ያንኑ ለመድገም፣ ለመጎንበስ፣ ለመነጠፍና እሺ ካላቸውም ጃስ ካላቸውም ሕዝብን ዳግም ለመንከስ ዝግጁነታቸውን ይገልጣሉ። የቅሌት እናት በኢትዮጵያ መቶ መቶውን በየሰዓቱ ትወልዳለች። አድርባይነት ልክፍት ነው፣ በሽታ ህሊናና ሰብዕናን ሽጦ ለልክስክስ የግል ጥቅም ማድረግ ማለት ነው። አድርባይ መርህ ክታብ እምነት የለውም። እንደ ቄጠማ ለሽ እንደ ውሃ አፈስ ማለት የጊዜውን ቅርጽ መያዝ፣ የጊዜውን ጩኸት መጮ፣ ጌታ መቀያየር ጠባዩ ነው። ሀያል ለመሰለው ይሰግዳል፣ ካዋጣ እናቱን ሀገሩንም ሁሉንም ያስማማል፣ ይሸጣል። እንደ እስስት እየተቀያየረ በነፈሰበት እየነጎደ ሀቀኞችን ያዋክባል፣ አሳልፎ ይሰጣል፣ ይክዳል። በንጹሃን ደምና እንባ ላይ ቀዝፎ ኪሱን ሊያዳብር ሊከብር ሊሾምም ይራወጣል። ያድርባይ ደደብና ብልጣለሁ። ሀቀኛ ንጹህ ቀጥተኛና ጻድቅ ግን የለውም። በዚያውም ዘመን በመንግስቱም ጊዜና ዛሬ ደግሞ በባሰ ደረጃ በወያኔ አገዛዝ እያየ ነው። ያድርባይነቱ አጼ መለስ ዜናዊ በስልጣን ነውና በበዝ ዙሪያ እንደሚፈሉ ቆሻሻ ዝንቦች አድርባዮች ዛሬ በስተዋል። ፍርሃት መንገሱ ደግሞ የተያያዘና የሚጠበቅ ነው። ገና ከመጀመሪያው የብሔረሰብ ቡድናቸውን ፈልፍለው ከመለስ ጎን ስልጣን ለመቀራመት የተራወጡ ብዙዎች ነበሩ። ልጆቹ ሲያዛዝኑ፣ ሰላምን ሲወዱ ልብሳቸውን እየሰውን በአደባባይ አልሰቀሉም ብለው ወያኔን ያሞገሱና የተቃወሙትን ያወገዙ ጥቂቶች አልነበሩም። ከባድ አገር በፍጥነት በረው ተመልሰው ብሔረሰባዊ ትስስርን ጠቅሰው ወይም የወያኔ ጠላት ጠራቴ ነው ብለው ሀገር ወዳዱን አብጠልጥለው አስመራ ድረስም ተጉዘው ኢትዮጵያን አውግዘው የመለስ ጎሽ በርታ ያገኙ ጥቂቶች አልነበሩም። በህዝብና በሀገር ወዳድ ወጣት ደም ሁለንተናቸው ርሶና ተጋልጦ ንስሐ እንኳን ሳይዳዳቸው ትላንት የፈጁትን ከወጪ ቀሪ በሚል ሊፈጁ ዛሬም የሚቅበዘበዙትን ልዩ ልዩ ጭንብል እያጠለቁ ግን የቆየ ወንጀላቸውን ሊቀጥሉበት የሚጥሩትን መታዘብ ችለናል። ድርጅቶችን መደበቂያ ያደረጉ በኢትዮጵያዊነት ካባ የገረፋ ሰብዕናቸውን ሊሸፋፍኑ የሚራወጡትንም ታዝበናል። አድባዎች ንስሐ አይገቡም፣ ቅዱስ መጽሐፋቸው የክህደት ነውና የፈጸሙት ወንጀል ስለማይከሰትላቸው ንስሐ የተባለው ጉዳይ አይገባቸው። አይን አውጣና የሌባ አይነ ደረቅ መስለው የሚታዩትም ወደው አይደለም። ቅሌትን ደጋግመው ሲለብሱ ትላንት ከህዝብ በኩል ወገዛ ያመጣባቸውን አድርባይነት ሲያነሱ የሚሰማቸው ቅሬታ የለም። ቅሌትና ቅሬታ ሆድና ጀርባ ናቸው። አድርባይነት ከያዛ ይለቅ ይርክስት ነው። ከርሳ አደርነት በቀላሉ የሚገላገሉት በሽታ አይደለም። ሰው ይቀየራል በሚለው አማኝ ብንሆንም ይህ ለውጥ ከምጥ የባሰ አስጨናቂና ከባድ መሆኑንም አይተናል። ጀግና ከመሆን ፈሪ፣ አርበኛ ከመሆን ባንዳ፣ ሀገር ወዳድ ከመሆን ካዲ ወይም የወያኔ መጋዣ መሆን ቀላሎ ለሚገኘው ለዚህ ነው። ግለሰቦች ታሪክ የሰጣቸውን ቅድስት ተልእኮና ቦታ ትተው ከወያኔ ሸበጥ ስር ወድቀው ሲቀዩ የምናየውም ለዚህ ነው። አጼውንም መንግስቱንም መለስንም የሚያገለግሉትን እናውቃቸዋለን። ደልቷቸውና በልጥነን ብለው እየኖሩ ናቸው። ትናንት የስንቱን ንጹህ ደም አፍስሰው ከአራጆች በጎንደርም በአራዳም በጅማም በሐረርም ወዘተ ውለው ዛሬ በተገላቢጦሽና በድርቅና ሀገር ወዳድ እኛ እንጂ ማን ሌላ ብለው ሰለባ ያደረጉትን ሽብር ያካሄዱበትን ዛሬም ሊያደሙ የሚራወጡትን እያየን ነው። ቅሌት የለመዱ በቃኝን አያውቁምና ከዛሬ ነጭ ሸርጣቸውን ያቆንጃሉ ያመቻቻሉ እንጂ አይብቃ ሲሉ አይታዩም። አመንበት ታገልንለት ያሉትንም አቋም ሆነ ድርጅት ከመቀጥፈት ከተው ከወያኔ በባሰ ጠላት የሚሆኑትም ለዚህ ነው። ይህን ሁሉ ማስቀደሙ አስፈላጊ የሆነው በዙሪያችን እየተካሄደ ያለውን ክህደትና ብኩንነት በሚገባ ለመረዳት እንድንችል በሚል ነው። በጥቅሉ ሰው ከዚህ ነው ብለን መደምደሙ ስህተት ነውና የክህደትን ይዘትና መሰረት መረዳት ማወቅ አለብን። የአድርባይነትን ፖለቲካ ኢኮኖሚያዊ መሰረት መረዳት መቻል ይኖርብናል። በተለመደ አነጋገር ስግብግብ፣ ከርሳም፣ ሆዳም እንላቸዋለን። ብዙ ቢሸፈክቱም ገል ቢያወሩም ዝርቅርቅ ያለ ማጠየቂያ ቢያቀርቡም ጎህ ሲቀድ የሚጋለጠው ዋናው ምክንያታቸው የራሳቸውን የግላቸውን ጥቅም ሆዳቸውን ከሀገርና ከህዝብ ፊት ማስቀደማቸው። ከርሳ አደር ወይም የሆድ ሎሌ መቅደሱ እምብርቱ አጠገብ ነው። ሀገሩ ሆዱ ነው። ወገኑ ህዝቡ ከርሱ ነው። ታውሯል፣ አይፈርድበትም ልንል ይዳዳናል። መርጦ ወንጀለኛ የሆነን ግን ችግሩን በሽታውን እንረዳለን ብለን ልናልፈው ይከብዳል። የደርግ ባለስልጣን ሆነው ለስንት ንጹህ ዜጋ መፈጀት ተጠያቂ የሆኑ ዛሬ ከታሰሩበት ቦታ ሆነው የገማ የገለማ ድሮም ያልታመነ ክሳቸውን ከመደርደር ሌላ የተሻለ ዲስኩር መከላከያ ነጥብ ማጣታቸውን ስንታዘብ በሀገራችን በኢትዮጵያ ንስሐ ደብዛዋ ጠፍቶ ቅሌት ግን እቴጌ መሆኗን እናያለን። ይህ ጸረ ንስሐ አቋም ደግሞ በመሰረቱ ታሪክን ገዳይ ነውና ማሩኛ ጥቻለሁ በጠፋበት በቀልና ዋጋውን ያገኛታል መስፈኑ አያስገርምም። ፍቅረ ስላሴ ወግ ድረስ የዘረፈው ገንዘብ ይቅርና ከነ መንግስቱ ጋር አብሮ ላወጀውና ላካሄደው ቀይ ሽብር ኃላፊነቱን መቀበል አቅቶት መስዋዕትነት የተቀበሉት እነ ተስፋዬ ደረሳይ ሊሆን እጅን መነሳቱ የዚሁ ምሳሌ ነው። ያላቆነ ሰይጣን ሳያቀስ አይለቅም ነው። ወያኔ ደግሞ የሰይጣንን ነገር ለኔ ተውልኝ ያለው ገና ከደጀቢት ጀምሮ ነው። ለባለጌ ደግሞ ገሉ ውርደቱ መሆኑን መቼም ልንዘነጋ አይገባም። የፖለቲካ ትግል ውስብስብ እንደመሆኑ መጠን ሁኔታው ሲቀየር በነበረው ግትር ብሎ መገኘት ምናልባትም ለአደጋ ሊያጋልጥ ይችል ይሆናል። ተጨባጭውን ሁኔታ መርምሮ የኃይል ሚዛንንና አስተላለፍን አጢኖ ተገቢውን ማስተካከያ ማድረግ፣ እቅድን መቀየስ፣ መስመርን ማስተካከል ያስፈልጋል። ይህ ግን ነጋጠባ መርህን መቀየር ማለት አይደለም። ገንዘብ አይቶ ሃይማኖትን የሚለውጥ ግለሰብ ከግትርነት ራቀ ሳይሆን የሚባለው እምነቱን ለገንዘብ ሸጠ ነው። ወያኔ ብልጥ ነው፣ ጮሌ ነው፣ ኢህአፓ ግን ግትር ነው ብለው የተቹ ብዙዎች አሉ። ወያኔ ጠዋት ሲነሳ ትግራይን ሊገነጥል ነው፣ ጠላቴም አማራ ነው ብሎ ውሎ አድሮ ኢህአዴግ ነኝ ብሎ ማታለሉ፣ ለሊቢያው ጋዳፊ አረቦች ነን ማለቱ፣ ለሱዳንም ለዚህ አድባሬም ማደሩ፣ የሳላሁ አልባንያም ኮሚኒስት ነኝ ካለ በኋላ ከእኔ በላይ ጸረ ኮሚኒስት የአሜሪካ አሽከር የለም ብሎ መፈጠሙ ወዘተ ወዘተ። ባጭሩ ወያኔ እጥፍ ልምጥ ብሎ ራሱን ልጭያጭ ማቅረቡ ብልህነት ባለዘዴ መሆን ግትርነትን ማስወገድ የሚመስላቸው ብዙዎች ናቸው። በተግባር ምን ዋጋ ተከፈለ የሚለው ምላሽ ተወሳችን በፊት ደግሞ በመሰረቱ ወያኔ ኢትዮጵያን ማፍረስ የሚለውን እምነቱን ሸፈነ እንጂ አልሰረዘው። ወያኔ በመሸበት ሲያድር ልግዛህ ላለው ሁሉ ሲገዛ የጮሌነቱ ብላሽ አልነበረ። ለሶማሌ ወይም ለዚህ አድባሬ ሲያድር የምዕራብ ሶማሊያ ነጻ አውጪ ግንባር ይባል የነበረውና እስከ አዳማ ናዝሬት ድረስ ያለው መሬት የሶማሌ ነው ይል የነበረውን ደግፎና ጥያቄውን ተቀብሎለት ነበር። ከዚህ አድባሬ ጋር በጸረ ደርግ ሳይሆን በጸረ ኢትዮጵያ ተልእኮ አብሮ ተሰማርቶ ነው። ግትር የሚባለው ኢህአፓ ግን የኢትዮጵያን መሬት የሶማሌ ነው ብሎ አልፈርምም በማለቱ ወያኔ ከዚህ አድባሬ ያገኘውን ጥቅምና ትጥቅ ሳያገኝ ቀረ። ሱዳንንም በተመለከተ ወያኔ ያደረገው ተመሳሳይ ነው። የተራቡ የትግራይ ተወላጆችን ሞትን የሚያስከትል ስደት ዳርጎ የአሜሪካንን ፍላጎት ሲያሟላ ብዙ ሺዎችን ለሞት ሰጥቶ ነው ከአሜሪካ እርዳታ ያገኘው። ከሻቢያ ጋር የተቆራኘው ደግሞ ኤርትራ የኢትዮጵያ ቅኝ ግዛት ናት ብሎ ከመቀበል ሌላ የትግራይ ወጣቶችን ወደ ናቅፋ ሰዶ ለሻቢያ ጥይት አብራጭ አድርጎ ነው። ኢህአፓ ይህ ሁሉ አጥፊ አድርባይነት ጸረ ኢትዮጵያዊነትን እምቢ ብሎ በማለቱ መጎዳቱ ባይቀርም እሺ ብሎ እንደ ወያኔ ሀገርና ህዝብን ሽጦ ለስልጣን ቢበቃ ኖሮ መከራው የኢትዮጵያ ህዝብ ላይ በወረደ ነበር። ስለዚህም የወያኔ ሀገር አጥፊ አድርባይነት ወይም ጮሌነት ብልህነት ሳይሆን የሚወገዝና ዛሬ ውጤቱም እየታየ ያለ አሳፋሪ አድርባይነት ክህደት ነው። ከሃዲ ከመሆን ደግሞ በዓላማ ጸንቶ መገኘት ይመረጣል። እንደ ጭጎጎት ከስልጣን ለመጣበቅ የሚጥሩ ክፍሎች ነጋጠባ ህዝብን ሆነ ዓላማችን ያሉትን መካድ ልማዳቸው ሆኖ ይገኛል። የኢትዮጵያን ዩኒቨርሲቲ እያጠፋ ያለው ግለሰብ የፓርላማ ተብዬው ቱልቱላ፣ የድንቁርና ሚኒስትር የሆነችው ጉድ፣ የብርደገም ድልነት ሚኒስትሩ ተለጣፊው በጅምላ የዚህ ክህደትና አድርባይነት ምሳሌ ናቸው። ይህ አጸያፊ ሆድ አምላኪነት በተለይም በአንዳንድ ግለሰቦች ሶስት ተቃራኒ ስርዓቶችን በከፍተኛ ደረጃ በማገልገል ወይም በማማከር ተከስቷል። የአጼውን መንግስትና ስርዓት ደግፎና ተንከባክቦ የነበር ለውጡ ሲመጣ ደግሞ የዚያ ስርዓት ተቃራኒ ለነበረው የመኮንኖች ጥርቅም በከፍተኛ ደረጃ አገልጋይ መሆን፣ ከዚያም ደግሞ ወያኔ ሲመጣ ሀገር ይሁነኝ ብሎ ሊያጠፋ ለተነሳን አገዛዝና ቡድን አማካሪ ወይም ሚኒስትር ሆኖ መገኘት የሰላ አድርባይነት ምሳሌ ነው። ከነዚህ ተምቾች ሀገሪቷም የፖለቲካውን መድረክ ካልተላቀቀ ጉዳት መከተሉ አይቀሬ ነው። ለመጣው ሁሉ ማደር፣ መጎንበስ፣ ፈሪልናቱ መሆን ብልጠት ሳይሆን ሀገራት ሲያድርባይነት ነው። ፍርሃት ያለ ቢሆንም ከመሞት መሰንበት በሚል የእንፉቁቅ መመሪያ ከመሬት ተደፍቶ ትከሻን ጫንቃን ለቀንበር ሁሌም ማመቻቸት ደግሞ አሳፋሪ ነው። ማንኛውም ሀገር ወዳድ ኢትዮጵያዊ ለወያኔ አንገቱን ደፍቶ አንደበቱን አፍኖ መገዛትና መንበርከክ ያለበት ወያኔን በተቻለው ሁሉ መታገልና ማስወገድ ነው። የሰው ታናሽ ያደርጋል ትንሽ እንበልና ዜጋ በመላ በትንሽነት ተፈርጆ ሀገርና ታሪክን ማዋረድ አይኖርበትም። ህይወት ሚዛኗ ከባድ ቢሆንም በርግጥ ውድ ህይወት ማለት የምንችለው የተከበረች ህይወት ሆና ትገኛ ተዋርዶ መኖር በደፈናው መበርከት እንጂ ኑሮ ሊባል አይችልም። ኑሮ ካሉት መቃብር የሚሞቃል ሲባል ኑሮ ብላችሁ አትቀበሉት የሚል መልእክትንም ያዘለ ነው። ግፍን ችሎ መኖር ዘን ትዕግስተኛ አያስብለውም። ለመብቱ ቆርጦ መታገል ያቃተው ብሎ ያስተቸዋል እንጂ ህዝብ ምን ቢወገር ቢሰቃይ ተሽ ብሎ ጠፊ አይደለምና ውሎ አድሮ አሸናፊ መሆኑ አያጠራጥርም። ውሎ አድሮ ግን ባለፈው እንዳየነው 17 ዓመት 44 ዓመት ሊወስድም ይችላል። የወያኔን ካየን ደግሞ በአንዲት ቀን እንኳን ሀገሪቷን በከፍተኛ ደረጃ እየጎዳ ያለ ካዲ ቡድን በመሆኑ ጊዜ ሊሰጠው ትዕግስት ሊለገሰው ልንችለውም ከቶም መቼም አይገባንም። ህዝብ ደግሞ አሸናፊ የሚሆነው አልጠፋም አለው በማለቱና ይህም አቅ በመሆኑ ብቻ ሳይሆን ህልውናውን ለማስረገጥና ለማስከበር ሲታገል ብቻ ነው። ይህ ደግሞ ሀያሏን ጣሊያንን በተዋጉት አርበኞቻችን የተለገሰን ትምህርት ነው። ወደ መከረኛው የፍልስጤም ህዝብ መልከት ካደረግን ይህንኑ እንገነዘባለን። ወሳኙ ትግል ነው። በተገቢ መንገድ ለመታገል ደግሞ አንድም ጠላትና ወዳጅን መለየት፣ በሌላ በኩል ደግሞ የትግሉን ስልት መተለም ያሻል። ጠላትን ለማግኘት ሲወረጉሩ በወዳጅ ሲጀምሩ ተብሏልና የህዝብ ወገን መስለው የጠላትን ስራ የሚሰሩትን ማወቅ ማራቅ፣ አድርባይነትን ጸጋት መስለው ከወያኔ ጋር ሀገራችንን ሊቀራመቱ የሚሹትንና በድርጊታቸውም ወያኔን የሚያግዙትን ማወቅ ማራቅ መታገልም አለብን። መሀል ሰፋሪ ብሎ በደፈናው ከመደርግ ለማውገዝ ባንቃጣም በመመርከትና ግትር ባለመሆን ሽፋን ከወያኔ ጎን በተጨባጭ የሚሰለፉትን ሆዳሞች አድርባዮች መቼስ ምን ይደረግ በሚል የምናልፋቸው ሊሆኑ አይችሉም። ጸረ ወያኔውን ትግል ለማዳከም ሳይታክቱ የሚጨረጨሩትና በዚያ አፋቸው ደግሞ ጸረ ወያኔ ነን ወይም ከተቃዋሚ ጎራ ነን ብለው ሊያደናግሩ የሚከጅሉትን ባንዳ ተለይ፣ ፈሪ ተለይ፣ ሆዳም ተለይ ብሎ ማስወገድ የግድ ነው። ይህ ማክረሽ ሳይሆን ጎራን መለየት ነው። አስመሳይ ወዳጅን አቅፎ ጠላትን መዋጋት አይቻልም። የሌባን ጠበቃ ደርበ ሁጋ ያሉት ወላጆቻችንን ማድመጥ ይኖርብናል። ከዚህ ባሻገር ደግሞ የትግልን ስልትን በተመለከተ ውሳኔውን ለአድርባዮችና ለጠላት መተው ከቶም የሚታሰብ መሆን የለበትም። ወያኔን እንዴት እንደምንታገለው ወያኔ ይወስንልን ዘንድ ልንተው አንችልም። ወያኔን እንዴት መታገል እንዳለብን ለወያኔ ያደሩ ሆዳሞች እንዲነግሩን መፍቀድ የለብንም። ትክክለኛው የትግል ስልት መለስ ዜናዊና መሰሎቹን የሚረብሸው የሚያራውጠው የሚያምሰው የሚያንገላውደውና ብሎም የሚያንኮታኩተው ነው። በመሰረቱ ጉዳዩ ሰላማዊ ወይም የትጥቅ በሚለውም ላይ አይደል። በሁሉም መስክ አምርሮ ትግል ከተካሄደ ወያኔ ሊመታ ሊወድቅ ይችላል። ቁም ነገሩ ስለ ትግል ማውሳቱ ቀርቶ መታገሉ ላይ ማተኮሩ ነው። ትግል የተባለው ግን ከወያኔ ያው ሙሉ እንጀራውን ሳይሆን የሻገተን ጎቻን ለመካፈል ከሆነ ቀልድ እንጂ ሌላ አይደለም። መለስ ዜናዊ ሲጨንቀው ይሾመናል ብሎ የሚያፈፈስፍ ተቃዋሚ ጎራው ከወያኔ ነው። ትግሉ እንዳይፋፋም በተበብ አስፋሙ እንቅፋት የሚሆነው ታጋይ ተቃዋሚ አይደለም። መለስ ዜናዊ ከወደቀ ማት ይወርድብናልና ይበርክትልን የሚል ተቃውሞው ሲያይል አፍራሽ ውሃ የሚቸልሱ የሚልፈሰፈሱ ተቃዋሚ ሳይሆኑ ተቃዋሚን እንደ ጓያ አሽመድማጆች ናቸው። ከፊታችን ያለው ቃላት ደግሞ አደብ ገዝቶ ከስህተቱ ተምሮ የሚሻሻልና የሚለወጥ ሳይሆን በድንቁርናው በጥፋት ጎዳናው በወንጀሉ የሚቀጥል የዘረኛ ወሮ በላ ተረከም ነውና ቢለሳለሱለት ሰንሰለት ያጠብቃል እንጂ ሩሩ አይሆንም። መለስ ዜናዊ የሚከተለው ምርጫ በተለመደው ማጭበርበር ሊወጣው ተዘጋጅቷል እንጂ የተቃዋሚዎችን ፍትሃዊ ጥያቄ ማለትም በትግል ተወጥሮ ካልተገደደ በቀር ይቀበላል ማለት ዘበት ነው። ዛሬም ባፈመና ጎዳናው ለመክነፍ እየጣረ ነው እንጂ የተለወጠ እየተላሳለሰ አይደለም። በመሰረቱ መቀየርም የሚችል ቡድን አይደለም። በወንጀል የከበረ ቡድን ነው። ሀገር ሽጦ ለስልጣን የበቃ ቡድን ነው። ሀገር ገንጥሎ በስልጣን የቀጠለ ቡድን ነው። በገንዘብና በጥቅም ብዙዎችን የገዛ ቡድን ነው። አልፎለታል። ለምን ይቀየር ዘንድ ይለወጥ ዘንድ ይጠበቃል? በክህደትና በዘረኝነት ተደናቅሮ እያለ ለምንስ ወያኔ ሊቅ ብድህ ሊሆን ለኢትዮጵያ ሊያስብስ ይጠበቃል? ስለዚህም ለወያኔ ለመለሳለስና ብሎም ለመጎንበስ መጣር ወያኔ ይለወጣል ወይም ተለውጧል የሚል ማጠየቂያን ምክንያትን ማቅረብ አይቻልም። አድርባይነት ሆዳምነት አሸንፎኛል ነው ማለት የሚችለው። ወያኔ ወያኔ ነው እናውቀዋለን ወይ 13 ዓመት ተሸክመነዋልና ልናውቀው ይገባል። ጠላት በልምምጥ ወዳጅ አይሆንምና ወያኔን የምንለማመጠው ሳይሆን ጭንቀትና ፍርሃት በሚሰደበት ትግል አዋክበን የምንጥለው ጸረ ኢትዮጵያ ዘረኛ ቡድን ነው። ይህን ታሪካዊ ትግላችንን ከግቡ ለማድረስ ግን ከህዝብ ጎራ ደብለቅ ብለው የህዝብን ትግል የትግል ክንድ ህብረትና ቅንጅት ለማዳከም የሚጥሩትን ለይቶ ማወቅና በትግልም ማሽመድመድ የግድ ነው። መወለድ ቋንቋ ነው እንደተባለው ሁሉም ኢትዮጵያዊ አለመሆኑን እነመለስም አሳይተውናል። ጸረ ወያኔ ነኝ ያለም ሁሉ ነው ማለት አይደለም። ወጣም ወረደም ግን ለሆዱ ያደረና ለወያኔ ያጎነበሰ አድርባይ የሀገር ጠር እንጂ ሀገር ወዳድ አይደለም። ለዚህ አይነቱ ፈሪ ለእናቱ ቢባል እናቱ ከቶም ኢትዮጵያ አይደለችም። ጠቅላላ ፕሮግራማችን በዚሁ ይጠናቀቃል። ይህንን ፕሮግራም ነገ ጠዋት ከአንድ እስከ ሶስት እንዲሁም ከሰዓት በኋላ ከሰባት እስከ ዘጠኝ ሰዓት በድጋሚ እናሰማለን። ደህናም ሹ ያጆለ ያጆለ ማ ያጆለ ያጆለ ማ